ወደፊት ወደ ሰላም ሊያመጣን የሚችለው ነገር የተባለው መጀመሪያ ትግራይ ላይ ጀኖሳይድ ጽሙ አካላት አሉ። እነዚህ አካላት ወደ ህግ መቅረብ መቻል አለባቸው። ትግራይ በኃይል የተያዘባት መሬት አለ። ምዕራብ ትግራይ አለ፣ ምስራቅ ትግራይ ሮብ አካባቢ አለ፣ በሰሜናዊ ምዕራብ በኩል ኤርትራ የያዘው መሬት አለ። እነዚህ መሬቶች ነፃ መደረግ መቻል አለባቸው። ስታትስ ኮ ከኖቨምበር 4 በፊት ወደ ነበረበት መመለስ መቻል አለበት።
ጦርነቱን ህወሓት ተሸንፏል። የትግራይን ህዝብ እንደ ሆስቴል ይዞ ነው ያለው። አሁን የዚህ የጦርነት ስምምነት ሊሆን የሚችለው የህወሓት 96 የጦር መሪና የፖለቲካ መሪዎች አሉት። እነሱ ለህዝብ አስበው እጃቸውን መስጠት ትጥቅ መፍታት አለባቸው። ከዛ በኋላ የተረፈው ሌላው ተራው ዋር ክራይም ያልፈጸመው የህወሓት አካል እሱ ጋር ምንም ገደብ የሌለው የሰላም ድርድር ማድረግ ይቻላል።
የተለየ ትኩረት ስቦ በሰነበተው ሰሞንኛ ጉዳይ የቀድሞ የህዋት አንጋፋ መሪዎች ከእስር መፈታት ላይ የተከራከሩት በዩናይትድ ስቴትስና በኢትዮጵያ ግንኙነትና የጦርነቱን አካሄድ አስመልክቶ በተነሱ በርካታ ጭብጦች ዙሪያም የበኩላቸውን መከራከሪያዎችን በማቅረብ ተሟግተዋል። የክርክሩ ተሳታፊዎች አቶ ዮሐንስ አብርሃ ከቶሮንቶ ካናዳ፣ በዶክተር ደብረጽዮን የሚመራው የትግራይ ክልል አስተዳደር የውጭ አገር ተወካይ ኮሚቴ አባል ሲሆኑ አቶ ነብዩ አስፋው ከኮሎራዶ በዩናይትድ ስቴትስ የሃሽታግ ኖሞር እንቅስቃሴ መስራቾች አንዱ ናቸው። ያወያያቸው አሉላ ከበደ ነው። የምሽቱም ዝግጅት የቀደሙ ፕሮግራም እልባት ከተደረገበት ይጀምራል።
አቶ ነብዩ ለአቶ ዮሐንስ እድል እንደሰጠውት ባጭሩ ምላሽ ለመስጠት እድል አግኝተዋል። አሁን በተራው ለብሰው ማነሳውን ቀጥተኛ ጥያቄ ለወርወር በመግለጫችሁ ጣልቃ ገብነት ያላችሁትን የዩናይት ስቴትስን ግፊት እንደማትደግፉ በኢትዮጵያ መንግስትም አንጋፋ የቀድሞ የህወሓት መሪዎችን ከስር ለመልቀቅ የተወሰደውን እርምጃ ሰላምና ፍትህ አንዱን ጥሎ ሌላኛውን ደግፎ አይደለም ስትሉ ተቃውማችኋል። በእናንተ በኩል ምን አይነት የስምምነት ጥረት ነው ትክክል ነው ብላችሁ የምትቀበሉና የምትደግፉት? ባጭሩ ሰላምን ያጎናጽፋል የምትሉት የጦርነት ማብቂያ የሰላም አማራጭ ተቀባይነት ይኖረዋል፣ ለኢትዮጵያ ህዝብ ዘላቂ ሰላም ይበጃል የምትሉት የስምምነት አይነት ካለ?
ትክክል ነው አለ። አሁን በዚህ ሰዓት ጦርነቱን ህወሓት ተሸንፏል። ተከቦ ነው ያለው። የትግራይን ህዝብ እንደ ሆስቴጅ ይዞ ነው ያለው። አሁን የዚህ የጦርነት ስምምነት ሊሆን የሚችለው የህወሓት 96 የጦር መሪና የፖለቲካ መሪዎች አሉት። እነሱ ለህዝብ አስበው እጃቸውን መስጠት ትጥቅ መፍታት አለባቸው። ከዛ በኋላ የተረፈው ሌላው ተራው ዋር ክራይም ያልፈጸመው የህወሓት አካል እሱ ጋር ምንም ገደብ የሌለው የሰላም ድርድር ማድረግ ይቻላል። የትግራይ ህዝብ ነፃ ይወጣል። የትግራይ ህዝብ የፈለገውን መሪ በትክክለኛ ምርጫ መርጦ የሚሆንበት መንገድ ይመቻቻል። ግን ከዛ ሁሉ መጀመሪያ ጦርነቱ ቆሞ እነዚህ ለራሳቸው ስልጣን የሚዋቁት 96 ሰዎች ከተወገዱና ወደ ፍትህ ከመጡ ትግራይን መልሰን መገንባት፣ ሰሜን ኢትዮጵያ አማራን አፋርን መልሰን መገንባት፣ የኢትዮጵያን አንድነት ማጽናት የምንችልበት መንገድ አለ። አንድ ትልቅ ነገር ህዝብ የሚገነዘበው በህወሓት በኩል የሚወራው ወሬ ልክ ህወሓትና የትግራይን ህዝብ አንድ አድርጎ የማመሳሰል ትልቅ ወንጀል ይሰራል። የትግራይ ህዝብ ከማንም የበለጠ የህወሓት ወንጀል የተፈጸመበት ህዝብ ነው። ስለዚህ አሁን ያለው አማራጭ ወደ ሰላም የሚኬድበት መንገድ እነዚህ 96 ሰዎች እጃቸውን ሰጥተው ከሌላው ኃይልና ከትግራይ ህዝብ ጋር ያለውን ሰላም ማካሄድ የሚሆንበት መንገድ አሁን መከፈት አለበት፣ መከፈትም ይችላል። ይህንንም ነው አሜሪካ እንደተደገፈ እየገፋን ያለ ነው።
መልካም። አቶ ዮሐንስ፣ አቶ ነብዩ ወደፊት ያስኬዳሉ የሚሏቸውን አቅጣጫዎች ወይም እርምጃዎች ገልጠዋል። በእናንተስ በኩል ቀደም ብለው መከራ እየደረሰበት ነው ላሉት ህዝብ ዘላቂ ሰላምና ደህንነት መረጋገጥ፣ ከዚህ በኋላም ተጨማሪ ስቃይ እንዳይደርስ ማ ምን አይነት ኃላፊነት መውሰድ አለበት? እንዴትስ ተደርጎ ወደፊት መራመድ ይቻላል? በአቶ ነብዩ የተጠቀሱትን የሚያስጠይቁ ያሏቸውን በጦርነቱ ተፈጽመዋል ላሏቸው ወንጀሎች በኃላፊነት የሚጠየቁ ያሏቸውንም ክፍሎች ጠቁመዋል። ምንድን ነው የእርስዎ ምላሽ?
በጣም ጥሩ። መልሼ አንድ ቃል ጠይቀህ ነው በተነሱት ላይ ትንሽ ነገር ላውራ።
መልካም ይቀጥሉ።
ስለተነሱ የደዙም ሊክ አድርጓል የተባለው ዙሙ ግልጽ ስለሆነ አይ ቲንክ በዛም ቆል ነው ምንም ከዚህ ጋር የተያዘ ነገር የለውም። ዲስከስ እየተደረገ ነበር ኢትዮጵያው ሰላም ሊክ ይመጣል የሚል ነገርና በዛ ብናልፈው የዘጠኝ ፓርቲዎችም እንደዚሁ ከአሜሪካ ጋር ምንም የሚያገናኘው ነገር የለም። ዘጠኝ ፓርቲዎቹ ፈልገው ራሳቸው የተቋቋሙ ስለሆኑ ማለት ነው። ኢንዲፔንደንት የሆነ ኢንቨስቲጌሽን ተደርጓል። ዶክመንቱ እኛ በመርህ አንቀበለውም ምክንያቱም ወንጀል ፈጻሚ የሆነ የኢትዮጵያ መንግስት ያቋቋመው የኢትዮጵያ የሰብአዊ መብት ኮሚሽን አብሮ ስለሰራ አንቀበለውም። እዛ ዶክመንት ራሱ ግን ፖሲብል የሆነ የሰብአዊ መብት ጥሰት ፖሲብል ዎር ክራይምስ እንደተፈጸመ ግን በግልጽ ተቀምጧል።
በሁሉም ወገን ነው ግን የሚለው አቶ ዮሐንስ ሪፖርቱን ሁላችንም አይተናልና በሁሉም ወገኖች ነው የሚለው
ትክክል ቦዝ ሳይድስ ነው የሚለው። ለዛ ነው አሁንኛ ነጻ የሆነ አጣሪ ግባይ እዛም ነው ጄኔቫ ያለው የሰብአዊ መብት ኮሚሽን ነጻ የሆነ ይደረግ ብሎ የወሰነው ባለፈው። ለመረጃ እንደያህል ግን ትግራይ ውስጥ 270 የሚሆን ጅምላ ግድያ የተፈጸመባቸው ቦታዎች አሉ። ይሄ እኛ ያደረግነው ሳይሆን በንጀን የሚገኘው የጌንት ዩኒቨርሲቲ አጥንቶ ያቀረበው ነው። ምናልባት ግን አሁን እዚህ መተዛዘብ ላይ ሊያስገባን የሚችለው አክሱም ጽዮን ላይ የተፈጀው ከ800 በላይ አማንያን አልተጠቀሰም አሁን እዚህ ውይይታችን ላይ ማለት ነው። ጄኖሳይድ ያልን ያለ ነው ይሄንን ነው። እና ማይካድራ የተገደለው የትግራይ ሰው ነው። አሁንም ፖሊስ ኢኩቫለንት እየተደረገ ስለሆነ በዚሁ ብንወስደው ጥሩ ነው። ስለ ህወሓት የትግራይ ህዝብ ያውራ። ህወሓት ትግራይ ህዝብ የወለደው ትግራይ ህዝብ ያሳደገው ነው። ትግራይ ህዝብ ይመራኛል ብሎ መንግስቴ ነው ብሎ ያቆመው ነው። ሌላ ህዝብ ስለ ህወሓት ሊያወራ ይችላል? የትግራይ ህዝብ ነው ስለ ህወሓት ሊያወራ የሚችለው? ወደፊት ወደ ሰላም ሊያመጣን የሚችለው ነገር የተባለው ግን ግልጽ የሆኑ ነገሮች አሉ። በትግራይ በኩልም የተቀመጡት መጀመሪያ ትግራይ ላይ ጄኖሳይድ የፈጸሙ አካላት አሉ። እነዚህ አካላት ወደ ህግ መቅረብ መቻል አለባቸው። ትግራይ በኃይል የተያዘባት መሬት አለ። ምዕራብ ትግራይ አለ፣ ምስራቅ ትግራይ ሮብ አካባቢ አለ፣ በሰሜናዊ ምዕራብ በኩል ኤርትራ የያዘው መሬት አለ። እነዚህ መሬቶች ነፃ መደረግ መቻል አለባቸው። ስታትስኮ ከኖቬምበር 4 በፊት ወደ ነበረበት መመለስ መቻል አለበት። ተሸንፋችሁ ነው የሚለው ነገር ሽንፈቱ ምን ማለት እንደሆነ እናያለን። ይህንንም አይሳካ ከሆነ ወደ ሌላ ስለምትሄድ ማለት ነው። ለሰላም እድል እንድንሰጥ ብለን ነው ወደኋላ የተመለስ ነው። ይህንን ግልጽ ውስጥ ይግባል። ከዛ በኋላ ግን የሽግግር ሜካኒዝም ማመቻቸት መቻል አለበት። ትግራይ ጄኖሳይድ ተፈጽሞብኛል እያልን ነው። ጄኖሳይድ ከፈጸመ መንግስት ጋር ቁጭ ብለን የምናየው ነገር ከባድ ስለሚሆን እኛም ብቻ አይደለንም እያወራን ያለው ዘጠኝ ፓርቲዎች ያለን እነዚህ በሙሉ የሽግግር አካሄድ ያስፈልጋል። ስለዚህ የሽግግር አካሄድ ከተስተካከለ በኋላ እንዴት እንደምን የሚለው ህገ መንግስት አለ መሬት ላይ ሽማግሌዎች አሉ ሀገር ውስጥ በነዛ የወደፊቷን ኢትዮጵያ ልናይ እንችላለን። ድርገት የሚል አካል ባለበት ሁኔታ ግን አብሮ ለመሄድም በጣም አዳጋች ነው የሚሆነው።
እዚህ ላይ የቀሩ ሌሎች ሐሳቦችን ወደ ኋላ አመጣለሁ። ወደ አቶ ነብዩ እንደሄዳ አላደረጉኝም። አቶ ዮሐንስ ወደ እርሳቸው ከማለፌ በፊት ቢያንስ አንዱን ላንሳ። ጦርነቱን ይመለከታል። ከጥቂት ሳምንታት በፊት የትግራይ ኃይሎች ደሴንና ኮምቦልቻን ጨምሮ በርካታ የአማራ ክልል ከተሞችን በያዙበት ወቅት የኃይሉ አዛዥ የቀድሞ የኢትዮጵያ ኤታማዦር ሹም ሌተና ጄኔራል ጻድቃን ገብረትንሳኤ ጦርነቱ አብቅቷል፣ ከማን ጋር ነው የምንደራደረው ብለው ነበር። የትግራይ ክልል ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤልም እንዲሁ ጦርነቱ አብቅቷል፣ ከዚህ በኋላ ለምን በከንቱ ህይወታችሁን ታጣላችሁ፣ ይልቅ እጃችሁን ስጡ ሲሉ ነበር ለኢትዮጵያ ኃይሎች ጥሪ አድርገው የነበረው። አፈግፍገን በፈለግንበት መንገድ ነው የወጣነው ካሉ ያለቀ ጦርነት ነው ተብሎ ነበርና ያን ሁሉ ሁኔታ ምን ቀየረው? ባጭሩ
በዚህ ጉዳይ ላይ ጀነራል ታርካንን ዶክተር ገብረ ሚካኤልም ጀነራል ታደሰ ወረደም መግለጫ ሰጥተዋል። ተከታታይ ይሆናል ተስፋ አደርጋለሁ። ግልጽ የሆኑ ነገሮች ነበሩ። አንደኛው አዲስ አበባ እንዳትሄዱ የሚል ጥሪ ነበር። በርካታ ከቅድም የአሜሪካ ያልነው የነበርነው የኢትዮጵያ መንግስትም ይህንን ሲያቀርብ ነበረ። አዲስ አበባ እንዲገቡብን አንፈልግም የሚል አዲስ አበባ ስንገባ ሌሎች ኃይሎችም አብረው እንዲገቡ እንቅስቃሴዎች ስለነበሩ እነዛ እንቅስቃሴዎች ግን መሪዎቹ እንደገለጹት አስፈላጊውን የፖለቲካ ሂደትን ታልፎ ወደፊት ለመሄድ እክሎች ስለነበሩበት በዛ ሊኬድ አልተቻለም። አንደኛ። ሁለተኛ እዛ አካባቢ ላይ ቆይተን ህዝባችንን ከኋላ በረሃብና በመድኃኒት እጦት የሚጎዳ ከሆነ ህዝባችን እንዲጎዳ ምክንያት እየሆንን ስለሆነ ወደኋላ ተመልሰን መፍትሄ ሊገኝ የሚችል ከሆነ ዞሮ ዞሮ እየተዋጋን ያለ ነው ለህዝባችን ብለን ስለሆነ ይሄንን ለማስተካከል ብሎ ወደ ኋላ እንዲመለስ ተደርጓል። እዚህ ላይ ማስመር የሚገባን ግን ጦርነቱ ተገስተን አለመውጣታችን የኢትዮጵያ መሪዎች አውቁታል ራሳቸው ሰራዊቱ ያውቀዋል ራሱ።
አቶ ነብዩ ካቶ ዮሐንስ ጋር ረዘም ያለ ጊዜ ወስደናል። ተጨማሪ ጥያቄዎችን ከማከለይ በፊት በቀረቡት ሐሳቦች ላይ የበኩሎም ምላሽ እንዲሰጡ እድል ስጦ።
ይሄ በጠመንጃ እገዛለሁ በኃይል ይሆናል የሚባለው ነገር አልቆ አልፏል። ከህዋት ጋር አብሮ አክተሟል። አሁን ህዋት ተሸነፋል ተሸነፈ የሚባለው ነገር በግልጽ የሚታይ ነው ተሸንፏል። ኢትዮጵያ በህዝብ በዲሞክራሲ የተመረጠ መንግስት አላት። እንደገና በሰላም እንነጋገር በዲፕሎማሲ እንነጋገር ተብሎ ሁለት ዓመት ተለምኖ አሳፈረኝ ጦርነት ባህሌ ነው ብሎ ተነስቶ የወጣ ኃይል በጦርነት ሲሸነፍ መልሶ ዘራፍ የትራንዚሽናል ገቨርንመንት ይሁን እንደዚህም ይሁን አያስኬድም። ስለዚህ ካሁን በኋላ የሰላም ድምጾች በሙሉ በእርቅ ስራው አሁን በተጀመረው ተከተው ይሄዳል። የሰሜን ጎንደር እና የሰሜን ወሎ ህዝብም የራሱን እድል የመወሰን መብት አለው። ስለዚህ ያንን ህዝቡ በሰላም መንገድ የሚፈታው ነው። ከእንግዲህ በኋላ ህወሓት ፈላጭ ቆራጭ አይደለም። በኢትዮጵያ እሱ ዘመን አልቋል። ሰላም ነው የምንፈልገው። የኢትዮጵያ ህዝብ ሰላም ነው የሚፈልገው። ይህ ሰላም ደግሞ በንግግር እና በኮንስቲቱሽን ነው የሚመጣው። ስለዚህ ይሄንን ነው የምለው። ይሄንን ሰላም ለማምጣት ደግሞ የህወሓት 96 መሪዎቹ ህዝብን አስቀድመው ቢያዩና ደርግ ለምሳሌ አዲስ አበባ ህወሓት እንደከበበው ተነስተው ውጣ ለሀገር ሰላም ተባለ። አሁን ህወሓት ያለው ተመሳሳይ ቦታ ላይ ነው። ግን አለቅም ብሎ የትግራይን ህዝብ ለመማገድ ተዘጋጅቷል። ይህን ደግሞ አይሆንም ለቃችሁ ውጡ ሰላም ይፈጠር የማለት ኃላፊነቱ እንድትይዘውም አለበት።
ሰላም ነው አማራጩ ብለዋል አቶ ነብዩ። የሰላሙን ጥያቄ ገፋ አድርገን እንመልከት። ቀደም ብዬ የትኛውን የሰላም አማራጭ ትቀበላላችሁና ትደግፋላችሁ በሚል ለሰነዘርኩት ጥያቄ በርሶ በኩል ተጠያቂም ሆን አለባቸው ያሏቸውን ጨምረው የሚመስሉትን ሐሳብ ገልጠዋል። ሰላም ነውና በግራም በቀኝም እየተባለ ያለው እስኪ ይበልጥ ተጨባጭና አድርገው። በበኩላችሁ ብዙዎች ደጋፊዎችና ተከታዮች አሏችሁ። በዚህ ሃሽታግ ኖ ሞር በተባለው እንቅስቃሴያችሁ አማካኝነትም ብዙ ዝምቻዎችን ታካሂዳላችሁ። በዚያ ቀደም ብለን ባነሳነው መግለጫችሁ ታዲያ የኢትዮጵያን ጥቅም የማያሳጣ አላስፈላጊ ባላችሁትም ክፍያ የሰላምንም ሆነ የፍትህን ዋጋ የሚሸራርፍ የስምምነት አይነት ፈጽሞ አንቀበልም ትላላችሁ። ባጭሩም ሰላምን ለማምጣት የሚከፈል ዋጋ ፍትህን ዳረጎት ማቀብ የለበትም የሚል ይመስላል። ልዩነትን ባለበት አንከፋፈልም ዝምም አንልም ትላላችሁ። እነኚህን ፈታኝ የሚመስሉ ሳቢዎች እስኪ አስታርቁልኝ አቶ ነብዩ። ለመሆኑ የድረስ ነው ለሰላም ለሚከፈል ዋጋ የሚከደው ርቀት? በርሱስ እይታ የሰላም ድርድር እንዴት ነው የሚጀምረው?
በጣም ከሚገባው ላይ ብዙ መስዋዕትነት ተከፍሏል። የኢትዮጵያ ህዝብ በረሃብ በሞት ባለፉት አንድ አመት ያህል ትልቅ መስዋዕትነት ተከፍሏል። ይሄን መስዋዕትነት እንዲከፈል ኢትዮጵያ እዚህ ማጥ ውስጥ ልትገባ ያደረጉት ሰዎች 100 አይሞሉም። ለነዚህ ሰዎች ፍትህ መሰጠት አለበት። ለሞተው ህዝብ ፍትህ መሰጠት አለበት። ገና 30 40 አመት ይፈጃል መልሶ ለመገንባት ሰሜን ኢትዮጵያ። ይሄ ሁሉ ከመቶ የማይሞሉ ሰዎችን የስልጣን ጥማት ለማርካት የሚደረግ ነገር አያስኬድም። ስለዚህ ሰላምን ፍለጋ ወንጀልን ከፍተኛ ወንጀልን የሰሩ ህዝብን ለአስጠቃቂ መከራ ለትውልድ የሚያልፍ መከራን የፈጠሩ ሰዎች ምንም አይነት ፍትህ ሳይሰጥ በነፃ መሄድ የለባቸውም። አይደረግም። የትም ሀገር አይደረግም። የዛሬ 3 ወር አንድ የመቶ አመት እድሜ ያለው የጀርመን ናዚ አባል የነበረ ሰው ከ70 80 አመት በኋላ ተይዞ አሁን በመቶ አመቱ እስር ቤት ፍርድ ተፈርዶበታል። ፍትህ ብትቆይም ትመጣለች። አገርን አጥፍቶ በሚሊዮን የሚቆጠሩት ላይ ጀነሳይድ አድርጎ በነፃ መሄድ የለም። ይሄ ማለት ደግሞ ሰላምን ለማምጣት በአንድነት ወንጀል የሰሩ ሰዎች ለፍትህ ሲቀርቡ ነው። ስለዚህ ይሄው ነው የኛ ምንለው። ሰላምና ፍትህ አንድ ላይ ነው የሚሄዱት። በተለይ በውጭ ይሄ አንደኛው ትልቁ መልእክቱ ለምዕራባውያን ነው። በተለይ ለዩናይትድ ስቴትስ ግልጽ ነው። ለ30 አመት ህወሓት በቀኝ አዙር እንደ ፕሮክሲ የአሜሪካ ፖሊስ ሆና ነው በአካባቢው ስትኖር የነበረችው። ኤርትራ ላይ ጦርነት አውጃለች፣ ሶማሌ ላይ ጦርነት አውጃለች። ብዙ ነገር አለ። የኢምፔሪያሊስት ቀኝ እጅ ሆና የሰራች ህወሓት አሁንም በምዕራብ በኩል ህወሓትን ለማድረግ የሚደረገው ጥረት በአፍሪካ ህዝብ አይን ቦታ የለውም፣ ቦታም አይሰጠውም። ፍትህን አሳልፎ የሚሰጥ ነው። እና ይህንን ነው የምንለው። የኢትዮጵያ ህዝብ ሁለቱንም ይፈልጋል። አሁን ደግሞ ራሱ ህዋትም ራሱ አሜሪካ መንግስት የባይደን አድሚኒስትሬሽንም ደካማ ቦታ ላይ ነው ያሉት። የኢትዮጵያ መንግስትና ኢትዮጵያ ህዝብ ደግሞ ያሸነፈበት ሁኔታ ላይ ነው ያለው። በዚህ አነደረደር ላይ አሸናፊ ብዙ ድምጽ ይኖረዋል። መስዋዕት የከፈለ ኃይል ማለት ነው። ስለዚህ ለማጠቃለል ያህል ፍትህና ሰላም አብሮ የሚሄዱ ናቸው። አንዱን መምረጥ አለብን የሚባለው ጉዳይ አያስቀርም።
መልካም አቶ ዮሐንስ ወደርሶልን መለስ ቀደም ብለው ከበርካታ ሳምንታት በፊት የተካሄደ አንድ አብይ ክንውን ጠቅሰው ነበር። 9 የተለያዩ ፓርቲዎች ተወክለውበታል በሚል በተዋወቀውና በዋሽንግተን ዲሲ ፕሬስ ክለብ በተካሄደው ስነ ስርዓት ላይ እርሶም ድርጅቶን ተወክለው ተገኝተውበታል። የዚያን ጥምረት ትውውቅ ተከትሎ ከአሜሪካ ድምጽ ጋር ባደረጉ ቃለ ምልልስ ምንም አይነት ስምምነት አያስፈልግም ብለው ነበር። ይልቁንም የጠቅላይ ሚኒስትር አብይን አስተዳደር በኃይል ማውረድ እነኚህ ቀድምም በአገር ውስጥ እንቀሳቀሳሉ ያሏቸው ኃይሎች በአማራጭነት የወሰዱት መሆኑን ገልጸዋል። በዚያ ሰዓት ከተነገረውና አሁን ካለው ሁኔታ ጋር እንዴት ያዛምዱታል?
በጣም ጥሩ። በዛ ጊዜ ምንም አይነት ስምምነት አያስፈልግም ሳይሆን እነዚህ 9 አካላት እነዚህ 9 ድርጅቶች የተሰባሰቡት ኢትዮጵያ ላይ የኢትዮጵያ ህዝቦች ላይ በደል እየፈጸመ ያለ ፍርሃት አለ። ይህንን ፍርሃት አስወግደው በሱ ምትክ የሽግግር ሂደት ያቋቁማሉ የሚል ነበር የገለጽኩት። አሁንም ይህንን አገላለጽ ይህንን አላማ ቦታው ላይ ነው ያለው። 9 አካላት 9 ድርጅቶች አሁንም ለየጊዜው እየተገናኙ ሁኔታዎችን እየገመገሙ ለወደፊቱ እንዴት አብረን መሄድ አለብን ስራችን እንዴት እናቀናጅ የሚለውን እየሰሩ ነው የሚገኙት። አሁንምና ለወደፊትም ሊሆን የሚችለው አቶ ነብዩ ካነሱት ጋር አንዱ ምስማማው ወንጀል የፈጸመ ፍትህ ፊት መቅረብ አለበት የሚለው የኔም የትግራይ መንግስትም አቋም የትግራይ ህዝብም አቋም ነው።
ተጠያቂዎቹ ግን ይለያያሉ። ለሁለታችሁም አቶ ዮሐንስ የምትስማሙት ምናልባትም በሐሳቡ መሰረት ላይ ይሁን እንጂ ወንጀለኛ ናቸው የምትሏቸው ሰዎች ይለያያሉ። ወንጀለኛ የምትሏቸውን ሰዎች የምትመለከቱበት መነጽር የተለያየ ነው።
ትክክል። ያኛው ምን ይፈታልናል? በእኔ እምነት ቀድምም እንዳልነው ኢትዮጵያ በኢትዮጵያ በኩል ስትሄድ አሁን አቶ ነብዩም ኢትዮጵያ መንግስት ውስጥ ያሉ ሰዎችም ስትወስድ እኛ አላጠፋንም ያጠፋው ገሌ ነው ብሎ ይላሉ። በእኛ ደግሞ ጥፋት የመሰጠነብን ማን እንደሆነ እናውቃለን። ለዚህ የሚያስፈልገው ምንድን ነው? በመሀል ገብቶ ትክክል የሆነ ማጣራት አድርጎ ወንጀል የፈጸመው ማን ነው ብሎ ወንጀሉን የሚያወጣ ወንጀለኛውንም የሚያወጣ አካል ያስፈልጋል ማለት ነው። ለዛ ነው ከመጀመሪያ ጀምረን ኢትዮጵያ ውስጥ ኢንዲፔንደንት የሆነ ማጣራት መደረግ መቻል አለበት እያልን የነበር ነው። የዩኤን ሰብአዊ መብት ኮሚሽንም ይህንን ተቀብሎ አደርጋለሁ ብሎ አሁን ሰዎችን መቅጠር ጀምረዋል ይህንን የሚያካሂዱ። ከዛ በኋላ እናየዋለን በትክክል ማን ነው ወንጀል የፈጸመው የሚለው። ወንጀል ፈጽሞ ከትግራይ አመራር ይሁን ከትግራይ ህዝብ ከትግራይ ወታደር ወንጀል ፈጽሞ ከተገኘ የቅርብ ትግፍ ከህግ በላይ መሆን አይችልም። በትክክል ደግሞ በዛ ልክ ደግሞ በኢትዮጵያ በኩል ይህንን ያደረገ እንዳሉ እናውቃለን። ይህንን ጦርነት ከሶስት አመት በፊት ከኤርትራ ጋር ሆኖ እቅድ አውጥቶ ወደ ተግባር ያደረገው አካል ማን እንደሆነ እናውቃለን። ትግራይ ውስጥ እንዴት አይነት በደልና ወንጀል እንደፈጸመ ማን እንደሆነ እናውቃለን። እነዚህ ፍርድ ፊት እንዲቀርቡልን እንፈልጋለን። ከዛ በተረፈ አንድ ማሳሰቢያ ማቅረብ የምንፈልገው የትግራይ ህዝብ አፍሪካዊ ነው። አብዛኛው ከአፍሪካ ውጭ እየተደረገ ያለ የሚመስል ጦርነት የሚሰበከው ስብከት ትክክል አይደለም። ለዛ ነው እኛም ኖ ሞር ማወቅ አለብን መጀመሪያ እያልን እየተናገርን ያለ ነው። አፍሪካዊ ደግሞ የአፍሪካ ህዝብ በራሱ መንግስት እንዲጨፈጨፍ፣ እንዲራብ፣ እንዲጠፋ መፍቀድ የለበትም እያልን ያለ ነው።
ተጨማሪ ጥያቄ ለማከል የቀረን ሰዓት የሚፈቅድ አይመስልም። አቶ ነብዩ በቀረቡት ሀሳቦች ላይ ለሚሰጡት ምላሽ አንድ መጨረሻ ደቂቃ እድል እርሶ ነው።
እሺ። በዋሽንግተን ዲሲ 9 አካላት ቀርበው ተሻጋጋሪ መንግስት እንሰራለን ያሉት በአሜሪካ ኮንስቲትዩሽን ህገወጥ ነው። በአሜሪካ ምድር ላይ ሆኖ በጦር ኃይል ሰላማዊ አገርን መፈንቅለ መንግስት ማድረግ ትክክል አይደለም። ለዚህም ነው 4 ድርጅቶች እኛን ጨምሮ ለጀስቲስ ዲፓርትመንት፣ ለኤፍቢአይ እና ለኒውዮርክ አተርኒ ጀነራል የወንጀል ማመልከቻ የገባው። ከዛ ውጪ ወንድሜ አቶ ዮሐንስ ባለው መሰረት ወንጀል የሰሩ ሰዎች በሙሉ ከኢትዮጵያ መንግስት ይሁን ከህወሓትም ከሁሉም ቦታ መጠየቅ አለባቸው። እስካሁንም ድረስ ይሄንን እኔ የኢትዮጵያ መንግስት ተወካይ አይደለሁም፣ ግን የኢትዮጵያ መንግስት ይሄንን የተቀበለው ነገር ነው። እንደውም እስካሁን ድረስ ከ45 በላይ የሚሆኑ ወታደሮች በወንጀል ተከሰው እስር ቤት ናቸው ያሉት። ስለዚህ ይሄ የሚያከራክረን ጉዳይ አይደለም። ከዚህ ውጪ ለሰላም መንገዱ ሁላችንም በሁሉም አካል ዝግጁ ነን። ይሄንን ለማድረግ ግን ህወሓት ራሱን ማስወገድ አለበት። ህወሓት መሪዎች ራሳቸውን ከቦታ ማስወገድ አለባቸው። አመሰግናለሁ።
መልካም ክርክሩ ይቀጥላል። ሌሎች ጥያቄዎች የሚጋብዙ ብዙም የሚያነጋግሯችሁ በርካታ ሀሳቦች ተነስተዋል። ለአሁኑ ግን ሰዓታችን አብቅቷል። አብሮ መኖር የሚያስችልና ዘለቄታ ያለው ሰላም ማምጣት የሚያግዝ ሁኔታ የሚፈጠርበትን ጨምሮ በዚህ ሰዓት ክርክራችን የተከታተሉ አድማጮቻችንም በተነሱት በርካታ ሀሳቦች ዙሪያ እርስ በርስ እንደሚነጋገሩባቸው ተስፋ አደርጋለሁ። በሌላ ዙር ክርክር መልሰን እናገኛችሁ። ምናልባትም የተሻለ ተስፋ በሚሰጡ ሁኔታዎች ውስጥ እንደሚሆን አምናለሁ። አቶ ነብዩ አስፋው፣ አቶ ዮሐንስ አብርሃ እንግዶቼ ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።
እናመሰግናለን።